ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ የካቲት 11 2010 ዓመተ ምህረት
ከኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጋር ውይይት ይዘናል።
ዋናው የመንግስት ኃላፊ ወይ ደግሞ አለቃው ህዝቡ ነው መታወቅ ያለበት ማለት ነው። አንድም ዜጋ ድምጽ መናቅ የለበትም። የትኛው ከየትኛው አካባቢ ይሁን በየትኛው እድሜ ደረጃ ይሁን ዜጋ ይከበራል፣ ፍላጎታቸው ይከበራል። እንደዛ ሲሆን ነው በምንፈልገው ደረጃ ሀገሪቷ ማደግ የምትችለው።
በምሽቱ ይዘናቸዋል።
ላለፉት አመታት እስር ላይ ቆይተው ሰሞኑን የተፈቱትንም እናወያያለን።
ዋናው ነገር ፈጥነው እስካሁን ድረስ የደረሱትን ጉድለቶች ለማካካስ ባይቻሉ ከዚህ የበለጠ ችግር እንዳይደርስ፣ ከዚህ የበለጠ ችግር ውስጥ ከመግባታችን በፊት አሁኑኑ መፍትሄ መፈለግ ያስፈልጋል።
ያ ሁሉ ጭብጨባ፣ ያ ሁሉ ሆታ በግል ለኛ የተሰጠ አይደለም። ማለትም እኛ ኤክሴፕሽናል ሰዎች ስለሆን፣ የተለየ ስታፍ ስላለን፣ የተለየ እውቀት ስላለን፣ የተለየ መስዋዕትነት ስለከፈልን የተገለጸ ስሜት አይደለም። ያ ስሜት ህዝብ ለውጥ እንደሚፈልግ የገለጸበት መልእክት ነው።
ጉን ያለማወቅ የሚያውቅም ሰው ከተከራከረ ለመራሚ ቤት ጉዳይ ማንም ጣልቃ አይገባም ብለን አመክሮህን እንወስዳለን። ፍርድ ቤትም ብንሄድ በአመክሮ ጉዳይ አይመለከተውም የሚል ስሜት ስላለ ብዙ እስረኞች ይህን እየፈሩ የመቆጠብ አለ። ከዛም በተጨማሪ ሌሎችም ብዙዎችን መጥቀስ ይቻላል። አምስተኛ ክፍል ገብቶ 10 ዓመት 11 ዓመት የተፈረደ ሰው እስቲል ያው አምስተኛ ክፍል ላይ ነው ያለው።
አቶ በቀለ ገርባ፣ ጋዜጠኛ እስክንድር ነጋ፣ ኡስታዝ አህመዲን ጀበል፣ አቶ አንዱዓለም አራጌ ከሚናገሩት የተቀነጫጨቡ ሐሳቦች ናቸው የሰማችኋቸው። በስፋት ይመለሳሉ።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ መንግስት ከአርብ ዕለት ጀምሮ ይፋ ያደረገውን የአስቸኳይ ጊዜ አዋጅ ተከትሎ በአንዳንድ የኦሮሚያ ከተሞች ከእስር ለተፈቱ በአደባባይ ሕዝብ ወጥቶ አቀባበል ሲያደርግ፣ ሌሎች ከተሞች ደግሞ ጭር ብለው ታይተዋል። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ዝርዝር በትናንትናው ዕለት ያስረዳ ሲሆን በተለይ በቡድን መደራጀትና በአደባባይ ሰልፍ ማድረግ የከለከለ ቢሆንም በኦሮሚያ አንዳንድ አካባቢዎች ከእስር ለተፈቱ አቀባበል እንደተደረገ የኦሮሞ ፌዴራሊስት ኮንግረስ ገልጿል። በምዕራብ ወለጋ በቅርቡ ከእስር ለተለቀቁ የተደረገው አቀባበል በሰላም መጠናቀቁን ተቃዋሚው ኦፌኮ አስታውቋል። ከዚህ ቀደም በየአካባቢው ጦር መስፈሩን የተናገሩት አቶ ሙላቱ ገመቹ የአስቸኳይ ጊዜ አዋጁን ተከትሎ ከአሁን ቀደሙ የተለየ የወታደር እንቅስቃሴ እንዳልታየ ተናግረዋል። በሰሜን ሸዋ ገብረ ጉራቻ ከተማ ለደህንነቱ በመስጋት ስሙን ያልጠቀሰ የከተማዋ ነዋሪ የአስቸኳይ ጊዜ አዋጁን ተከትሎ ከተማይቱ ጸጥ ብላ መቆየቷንና ወጣቶችም ተሰባስበው እንደማይሄዱ ተናግሯል። ከዓለም ዜናዎች በኋላ ዝርዝሩን እናቀርባለን። ሩሲያ የዩናይትድ ስቴትስን የፖለቲካ ሜዳ ማተራመስ በደንብ አድርጎ ተሳክቶላታል ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ሩሲያ በአምናው ምርጫ ጣልቃ በመግባቷ ጉዳይ ለወራት የቀጠሉት ምርመራዎች ፖለቲካውን ማተራመሷን እጅግ በጣም እንዳሳካላት ነው የማምነው ብለዋል ፕሬዚደንቱ። ፕሬዚደንቱ በትዊተር በጻፉት አስተያየት የሩሲያ ዓላማ ዩናይትድ ስቴትስን ማናጋት፣ ማጣላት እና መበጥበጥ ከሆነ ይሄ ሁሉ የኮንግረስ ኮሚቴ ምርመራና በሪፑብሊካን ፓርቲው ላይ የሚታየው ጥላቻ ዓላማቸውን ካሰቡት በላይ እንዳሳካ የሚያሳይ ነው ብለዋል። አያይዘውም ሞስኮ ውስጥ እየተሳቀበን ነው፣ እንወቅበት ብለዋል ፕሬዚደንቱ። ባለፈው ሳምንት ዩናይትድ ስቴትስ ፍሎሪዳ ክፍለ ሀገር ትምህርት ቤት ውስጥ ተኩስ ከፍቶ 17 ሰው የገደለው ግለሰብ ላይ የነበሩትን ፍንጮች የፌዴራሉ ምርመራ ቢሮ አስቀድሞ ሳይጠቀምባቸው ወይም እርምጃ ሳይወስድባቸው ቀርቷል ሲሉ ፕሬዚደንት ዶናልድ ትራምፕ ወቅሰዋል። የአፍጋኒስታን የፖለቲካ ቀውስ ተባብሷል። ሁለተኛ የክፍለ ሀገር አስተዳዳሪ ስልጣን ይልቀቁ ተብለው ከፕሬዝደንቱ የተሰጣቸውን ትዕዛዝ እምቢኝ ማለታቸው ተሰምቷል። ትናንትና የፕሬዝደንት አሽራፍ ጋኒ ጽህፈት ቤት አስተዳደሩን ለማሻሻል በሚል በሰሜኑ የሀገሪቱ ክፍል የሚገኘው ሳማናጋ የሚባለውን ጨምሮ ለአምስት ክፍላተ ሀገር አዳዲስ አስተዳዳሪዎች ሹመት አጽድቆ ነበር። ለአንድ አመት የክፍለ ሀገሩ አስተዳዳሪ የነበሩት ካሪም አክዳም ግን አለቅም አሻፈረኝ ማለታቸው ነው የተገለጸው። ኢራን ውስጥ አንድ አውሮፕላን ተከስክሶ 65ቱም ተሳፋሪዎች አለቁ። የአገር ውስጥ የአየር መንገድ አውሮፕላኑ ከተራራ ጋር ተጋጭቶ መከስከሱን ነው የመንግስቱ የዜና አውታር ያስታወቀው። እስራኤልና ጋዛ ድንበር አጥር አቅራቢያ ትናንትና ቅዳሜ ቦምብ ፈንድቶ 4 የእስራኤል ወታደሮች ቆሰሉ። 2ቱ በጽኑ እንደቆሰሉ ነው የተገለጸው። ፍንዳታውን ተከትሎ እስራኤል በ6 የፍልስጤም ታጣቂ ኢላማዎች ላይ ትናንቱኑ የአየር ድብደባ አካሂዳለች። ከተደበደቡት ኢላማዎች መካከል የጦር መሳሪያ ማምረቻ ጣቢያና እየተገነባ ያለ ወደ እስራኤል የሚወስድ የምድር ውስጥ መሿለኪያ እንደሚገኝበት የእስራኤል የጦር ሰራዊት አስታውቋል። በአየር ጥቃቱ 2 ፍልስጤማውያን መቁሰላቸውን የፍልስጤም የሕክምና ምንጮች ገልጸዋል። እስራኤልን በሐማስ ቁጥጥር ስር ከሚገኘው የጋዛ አካባቢ በሚያዋስነው ድንበር አቅራቢያ ለደረሰው ፍንዳታ እስካሁን ኃላፊ ነኝ ያለ ወገን የለም። በሌላ ዜና ኢራን በአመታት ጊዜ ውስጥ ወይም በጥቂት አመታት ውስጥ የኒውክሌር ቦምብ ባለቤት ትሆናለች ሲሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ አስጠነቀቁ። ለምሽቱ ያሉን የዓለም ዜናዎች እነዚሁ ነበሩ። ኢትዮጵያ ጉዳይ ዙሪያ ለተጠናቀረው ዘገባ መስመሩን ለሄኖክ ሰማእግዜር እለቃለሁ።
አመሰግናለሁ ቆንጅት። እንደምናመሻችሁ። የኢትዮጵያ መንግስት ከአርብ ጀምሮ ይፋ ያደረገውን የአስቸኳይ ጊዜ አዋጅ ዝርዝር በትናንትናው ዕለት ያስረዳ ሲሆን በተለይ በቡድን መደራጀትና በአደባባይ ሰልፍ ማድረግ እንደተከለከለ ይታወሳል። በኦሮሚያ አንዳንድ አካባቢዎች ታዲያ ከእስር ለተፈቱ አቀባበል ሲደረግ ነው የቆየው። በሳምንቱ መጨረሻ በምዕራብ ወለጋ በቅርቡ ከእስር ለተፈቱ የተደረገው አቀባበል በሰላም መጠናቀቁን ነው ተቃዋሚው ኦፌኮ ያስታወቀው። ከዚህ ቀደም በየአካባቢው ጦር መስፈሩን የተናገሩት የድርጅቱ አመራር አካል አቶ ሙላቱ ገመቹ የአስቸኳይ ጊዜ አዋጁን ተከትሎ ከዚህ ቀደም የተለየ የወታደር እንቅስቃሴ እንዳልታየ ተናግረዋል። ዛሬ ማምሻውን አነጋግሬያቸዋለሁ።
ቀደም ብሎም ያው ቅድም እንዳልከው እንግዲህ ወታደር ቀደም ብሎ በወረዳ ደረጃ ሁሉም ቦታ ወታደር የሌለበት የለም። በየትምህርት ቤቱ በየዩኒቨርሲቲው ሁሉም ተሰልፎ ነው ያለው ታጣቂ። ጥያቄው ይቀርብ የነበረው እነዚህ ይመለሱ፣ ወደ ካምባቸው ይግቡ እና ይሄ አይደረግ እያለ ህዝብ እየተቃወመ ነው። አሁን በተጨማሪ ህጋዊ ለማድረግ ያንን ቀደም ብሎ ብሔራዊ ጸጥታ ምክር ቤቱን ያንን በአዋጅ ተግባራዊ ለማድረግ ይመስለኛል። ከዚህ የበለጠ ደግሞ ከእንግዲህ ወዲህ የህዝብ ጥያቄ የመብት ጥያቄ በየጊዜው ከፍ እንደሚልና እንድምታው በጣም ከፍ እንደሚልባቸው ስለሚያውቁ ይመስለኛል ከወትሮ የተለየ ምንም የሚደረግ በህዝብ በኩልም እንቅስቃሴው የመብት ጥያቄው እንደሚቀጥል ስለሆነ ይህንን ለማፈን ሆን ተብሎ ያደረጉትን ህጋዊ ለማድረግ ነው አሁን እየጣሩ ያሉት እንጂ ሌላ ተጨማሪ እንትን ያደረጉት የለም። አሁን
በሳምንቱ መጨረሻ ከእስር የተፈቱ የፖለቲከኛ እስረኞች እንደዚሁ ወደ አካባቢያቸው በተመለሱ ጊዜ አቀባበል ሊያደርግ ህዝቡ የወጣበት ሁኔታ አለ። እዛ ውስጥ የነበረውን ሁኔታ እስኪ ዝርዝር መረጃ ካለዎት ይግለጹልን። የሰራዊቱም ሁኔታውን ለመበተን የጣረበት ሁኔታ አለ። ምንድን ነው ያለዎት መረጃ? በሰላም ነው የተጠናቀቀው? እንዴት ነው
እስካሁን ድረስ አቀባበሉን? ሁሉም በሰላም ነው ህዝብ ወጥቶ በኦሮሚያ ውስጥ በሰላም ነው የሚቀበለው። የኦሮሚያ ፖሊሶችም ህዝብን እንትን አይሉትም። መጠናኮል የሚባል ነገር የለም እስካሁን ድረስ አቀባበሉን። አሁን ለምሳሌ በምዕራብ በኩል ወደ ወለጋ ግንቢ እስከ ደምቢዶሎ ድረስ አቀባበሉ ዛሬም ቢሆን ጥሩ እየተካሄደ ነው። ይሄ ግን አሁን በተያዘው ሁኔታ ለወደፊት እንደ አዋጁ ከሆነ የሚቀጥል አይነት የህዝብ መሰብሰብ ህዝብ በሚሰበሰብበት ጊዜ አንዳንድ መፈክሮችን ያሰማል። ያ እንግዲህ እንደምሉት ከሆነ ግጭት የሚፈጥር አይነት ነገር እንዳይሆን ነው አሁን ስጋታችን።
በወለጋ በኩል ዛሬ እንግዲህ ከጊምቢ እስከ ዶምቢዶሎ በተደረጉ አቀባበሎች የጸጥታ ስነ ስርዓቱን ማን ነበር ሲያስተባብር የነበረው? ከወትሮ የተለየ ነገር ነበር?
ህዝቡ ራሱን በራሱ ነው እስካሁን ድረስ ቄሮች በዚህ የሚያስተባብሩ ቄሮች ናቸው። ህዝብ በሰላም ይወጣል፣ በሰላም ወጥቶ ይመለሳል። ከዚህ ውጪ እስካሁን ድረስ የፖሊስ ኃይል እዛ ውስጥ ገብቶ ስርዓቱን እንዲሁ ቆሞ ከማየት በስተቀር ውስጥ ገብቶ እንዲያድርጉ እንዲሁን ምናምን ብሎ ለማስተባበር የሚደረግ ነገር አልነበረም። ህዝቡ ራሱን በራሱ የሚያካሂደው ጉዳይ ነው።
አቶ ሙላቱ ሁኔታውን በቅርበት የማይከታተሉ ወይም ሌላ ቦታ የሀገሪቱ ክፍሎች ላሉ ሰዎች ቄሮች ማለት ምን ማለት ነው? እነማን ናቸው
ቄሮች? ደህና ወጣቶች ያላገቡ እንግዲህ አፍላ ጉልበት ያላቸው ወጣቶች ናቸው። በየቦታው ይሄ በገዳ ስርዓት ውስጥ ያለ ነው። እነዚህ ታዛዦች ናቸው። በኦሮሞ ገዳ ስርዓት ውስጥ እንደ ሚሊተሪም እንደ ወርኪንግ ፎርስም ሆነው የሚያገለግሉ ናቸው።
ያን ታሪካዊ ኃላፊነት ይዘው አሁን በጸረ መንግስት ተቃውሞ ውስጥ በዚህ አይነት አደረጃጀት ነው ማለት ነው ያለው
አሁን ያሉት? አዎ፣ በዚህ አይነት ነው ያሉት።
መሪ ያላቸው አመራር አላቸው?
መሪ ያላቸው፣ መሪ የሌለው የለም። ሁሉም ነገር በኦሮሞ ውስጥ አሁን ችግር የሆነው ለሰው የኦሮሞ መሪ ፊት ለፊት ብቻውን ሆኖ እንደሌላ አይነት ታይቶ እንትን የሚያደርግ ሳይሆን በህብረተሰቡ ውስጥ ሆኖ ሁሉንም አመራሩንም ከህዝቡ ለህዝቡ እየሰጠ በህዝቡ የሚመራ ነው።
እሺ፣ በጣም ነው የማመሰግነው አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ቃል አቀባይ፣ ለሰጡኝ ማብራሪያ አመሰግናለሁ።
ምስጋናዬን አቀርባለሁ። ታንኪዩ።
በሰሜን ሸዋ ገርበ ጉራቻ ከተማ ለደህንነቱ በመስጋት ስሙን ያልጠቀሰ የከተማዋ ኗሪ የአስቸኳይ ጊዜ አዋጁን ተከትሎ ከተማዋ ጸጥ ብላ መቆየቷንና ወጣቶችም ተሰባስበው በከተማዋ መንቀሳቀስ እንደሚፈሩ ተናግረዋል። ባልደረባችን ትዕግስት ገሜ ማምሻውን አነጋግረዋለች።
ከተማው እና ነዋሪው አዋጁ ከታወጀ በኋላ በጣም ፍርሃት አለው። ወጣቱ እንደ በፊቱ መንገድ ላይ እንኳን ሁለት ሆኖ መሄድ ይፈራሉ እና አንደኛ መንገድ ላይ ራሱ አይሄድም። የሚሄዱት ልጆች ራሱ ሁለተኛ መንገድ ይዞ ወደ ሱቅ መሄድ ሲፈልጉ ራሱ ቀስ ብሎ ሁለት ሆኖ መሄድ ይፈራሉ እና በጣም ስጋት አላቸው።
ኦኬ፣ ከጸጥታ ኃይሎች መካከል የኦሮሚያ ፖሊስ ነው የሚታየው መንገድ ላይ? አድማ በታኞች ወይ ደግሞ የመከላከያ ኃይል ሰራዊት ማን ነው ከተማዋን አሁን ማን የትኛው ኃይል ነው ከተማ ውስጥ የሚታየው?
አሁን የሚታየው መከላከያ ነው። ሁለት ቦታ ነው ሰፈሩት። አንዱ ካምፕ ይባላል፣ ሁለተኛው ደግሞ ወደ ጎራ የሚባል ውሃ ልማት ውስጥ ነው የሰፈሩት። እነሱ ነው በብዛት መንገድ ላይ የሚታዩት።
ከተማውን ከሚያስተዳድሩት መካከል ለህዝቡ የተደረገ መግለጫ አለ? የተነገራችሁ ነገር አለ ወይስ በቴሌቪዥን ከሰማችሁት በሬዲዮ ከሰማችሁት ነው ይሄ አዋጅ መታወጁን የምታውቁት?
ምንም የተደረገ መግለጫም በከተማ አስተዳደርም ይሁን በማንኛውም የመንግስት አካል የገለጸ ሰው የለም። ሰው ግን ቴሌቪዥን ያለው በቴሌቪዥን ይሰማ በስተቀር ማንኛውም ሰው በተለይ ገብረ ጉራቻ አካባቢው የገጠር ሰዎች እዛ እስከ አንድ እስከ ሁለት እስከ ሶስት ሰዓት ቆይቶ የሚገቡ ናቸው። ማንም ከቤት ቴሌቪዥን ያሌለው ሰው ይህን አዋጅ ሙሉ በሙሉ እያሰማ ሁሉ አሉ፣ በወሬ ደረጃ ካልሆነ በስተቀር ማለት ነው።
በጣም እናመሰግናለን።
እሺ፣ እኔም አመሰግናለሁ።
በዛሬው ዕለት እንግዲህ በአንዳንድ የኦሮሚያ አካባቢዎች የነበረው ሁኔታ የሳምንቱን መጨረሻ ተንተርሶ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ካወጀ በኋላ ሁኔታው ይህን ይመስላል። አሁን ወደ መደበኛው ስርጭት እንመልሳችሁ። ሰለሞን አባተና ጽዮን ግርማ ይቀጥላሉ።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15660 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 11 2010 ዓ.ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
ውይይት ከዶክተር ነገሪ ሌንጮ ጋር።
የኢትዮጵያ የወቅቱ ሁኔታ የማይቆም የለውጥ ሂደት ላይ እንደሚገኝ ለአሜሪካ ድምጽ የገለጹት የኢትዮጵያ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ኢትዮጵያውያንና ሌሎችም ለውጡን በመደገፍ አብረው እንዲቆሙ ጠይቀዋል። ኢትዮጵያ በለውጥ ሁኔታ ውስጥ ያለች ይመስላልና ያ ለውጥ ምንድነው? ወዴትስ ይወስዳት ይሆን? ለምን ይሆን የኢትዮጵያ መንግስት በሰላማዊ ህዝብ መካከል የታጠቀ የመከላከያ ኃይል የሚያሰማራውና ወታደሮቹ ሰላማዊ ሰዎች ላይ ተኩስ ከፍተው እንዲገድሉ ባለ ስልጣናቱ ትዕዛዝ የሚሰጡት? ለጠፋው ህይወት የሚጠየቅስ ይኖር ይሆን? ሰለሞን አባተ ለኮሙኒኬሽን ሚኒስትሩ ያቀረበላቸው ጥያቄዎች ነበሩ። ዶክተር ነገሪ መልሶቻቸውን ካቆሙበት ይቀጥላሉ።
አንተ የምታነሳው ጥያቄ እኔ የማምንበት የእኔም ህዝብን እየመራ ያለው መንግስትም የሚያምንበት ጉዳይ ነው። ምክንያቱም አንድ የመከላከያ ሰራዊት አባል የሰለጠነው ጠላትን ማዕከል አድርጎ ህዝቡን እንዲከላከል እንጂ ዜጋውን እንዲገል አይደለም። ይህንን ሌላ ሰው አይነግረንም ማለት ነው፣ እናውቃለን። ችግሮች በሚፈጠሩበት ጊዜ ደግሞ እነዛ ችግሮች የፈጠሩ አካላት ተጠያቂ የማይሆኑበት ምክንያት የለም። ህጉ አለ፣ የህግ የበላይነትም ደግሞ መስፈን አለበት። በዛ ላይ ይህን እርምጃ መውሰድ ላይ ፍጥነት ወይ ደግሞ በሚፈለገው ፍጥነት መሄድ ላይ ክፍተቶች ሊታዩ ይችላሉ። ለምሳሌ አንድ ዜጋ ጥፋት በሚያጠፋበት ጊዜ እርምጃ በሚወሰድበት ፍጥነት ሌላ ጸጥታ አካሉ ላይም ደግሞ እርምጃ መወሰድ አለበት። ይሄም ህዝቡም እንደሚያቀርበው ሁሉ መንግስትም ይሄንን የማድረግ ግዴታ እንዳለበት ጠንቅቆ ያውቃል። ስለዚህ ይሄ ሌላ ሰው የምነግረን አይደለም ማለት ነው። ይሄ መታወቅ አለበት። ወይ ደግሞ አይ ይሄ ችግር አልተፈጠረም ብለን ይሄንን ችግር እየተከላከልን አይደለም። ስለዚህ ፈንደሜንታል ኢሹ ምንድን ነው? መከላከያ ሰራዊት ከተማ ውስጥ እንዲሰሩ አይደለም የሰለጠኑት፣ ቅድምን እንደገለጽኩት ማለት ነው። ታርጌት አላቸው። አሁን አንዳንድ ቦታ ላይ መከላከያ ሰራዊት እንዲገኙ ያደረጉ ዋና ምክንያት ምንድን ነው? እነሱ ምላሽ ማግኘት አለባቸው። እነሱ መፈታት አለባቸው። ምክንያቱም ፖሊሶች አሉ፣ የፌደራል ፖሊስም የክልል ፖሊሶችም አሉ። ጉዳዮቹን ወይ ደግሞ የምነሱን ችግሮች እነሱ የሚቆጣጠሩበት ሁኔታ መፈጠር አለበት። እነዛ ደግሞ ዋናው ስራቸው ላይ ትኩረት ማድረግ አለባቸው። ስለዚህ እነዚህ በዋናነት የሚታዩ ጉዳዮች ናቸው። ስህተቶች ይፈጠራሉ። እነዚህ ስህተቶች ግን መቀጠል የለባቸው። ስለዚህ በእኛ በኩል አንድም ዜጋ በራሱ ታጣቂ ኃይል መገደል የለበትም፣ ፕሪንሲፕላችን ማለት ነው። አሁንም ደግሞ የተፈጠሩ ችግሮችን መንግስት በትክክል እየፈተሸ አስፈላጊውን እርምጃ እየወሰደ ይቀጥላል። ያን ብቻም አይደለም፣ ዜጎቻችን የሚያነሱት ብዙ ጥያቄዎች አሉ። የተጠቃሚነት ጥያቄ አለ። እነዛንም ደግሞ መንግስት በትክክል ፈትሾ አሁን ዋናው የመንግስት ኃላፊ ወይ ደግሞ አለቃው ህዝቡ ነው መታወቅ ያለበት ማለት ነው። አንድም ዜጋ ድምጽ መናቅ የለበትም። የትኛውም ከየትኛውም አካባቢ ይሁን በየትኛውም እድሜ ደረጃ ይሁን ዜጋ ይከበራል፣ ፍላጎታቸው ይከበራል። እንደዛ ሲሆን ነው በምንፈልገው ደረጃ ሀገሪቷ ማደግ የምትችለው። ስለዚህ እነዚህ ጥያቄዎች ትርጉም ባለው መንገድ ምላሽ እንዲያገኙ መንግስት ትኩረት ሰጥቶ ነው እየሰራ ያለው። በጣም የሚያስቸግረው በጣም የሚያሳዝነው ግን የምንሰማቸው ድምጾች መንግስት እየወሰደ ያለው መልካም የሆኑ እርምጃዎች ማስተካከያዎች ሳይሆኑ ሁል ጊዜ ኔጌቲቭ ብቻ፣ ሁል ጊዜ መልካም ያልሆነ አሉታዊ ብቻ። ያ ደግሞ አገሪን ሊገነባ አይችልም።
ግልጽ ነው፣ ግልጽ ነው። ዶክተር ነገሪ በሌላ አንድ ጥያቄ አለ።
አጨርሰን ባላንስ የምንለው እኔ የኮሙኒኬሽንና ጋዜጠኝነት ባለሙያ ነኝ። ይህንን ሳይንሱን በትክክል አውቃለሁ። ስራውን መሬት ላይ በምናይበት ጊዜ ግን እያንዳንዱ ጋዜጠኛ የራሱን ፍላጎት የሚያንጸባርቅ ከሆነ ህዝቡ የህዝቡ ፍላጎትና ህዝብን የሚመራው መንግስት እንዲሁ በመሃል ይቀራል። የሚጎዳበት ስም የሚጠፋበት ሁኔታ አለ። ስለዚህ ስም በማጥፋት የአንድን አካል ጉዳይ ብቻ በማራመድ ለውጥ ሊመጣ አይችልም። መንግስት ራሱ ማለት ነው ማንም ሳይነግረው ያለበትን ጥፋት ተቀብሎ እየሰራ ነው ያለው። ያ ማለት ግን
ማንም ሳይነግረው አይደለም። ዶክተር ነገሪ በጣም በሺዎች የሚቆጠሩ ኢትዮጵያውያን አደባባይ ወጥተው ብዙዎች ተገድለው የአስቸኳይ ጊዜ አዋጅ መንግስት ራሱ እንዲያውጅ ያስገደዱት ሁኔታዎች ሀገሪቱ ውስጥ ተፈጥረው ነው ኢህአዴግ በመጨረሻ ላይ ራሱን መገምገምና እንደዚህ አይነት መግለጫዎችን ማውጣት የተደበሰበሰም ቢሆን ግን አንድ ነገር ካነሱት ጊዜውንም ለመቆጠብ
ዶክተር ነገሪ ወደ አንድ ጥያቄ ልሂድ። ይሄንንም ቢሆን ማለት ነው ለታድማጮቻችን ግልጽ መሆን አለበት ይሄ ታድሶም በየጊዜው መጣው መግለጫም አሁን የተጀመረ ይመስላል አንዳንድ ሰው ያም ደግሞ መረጃን ከማዛባት የተነሳ ነው ፓርቲው ራሱ ማለት ነው ፓርቲው ራሱ እንደ ፓርቲ እንደ መንግስትም ህዝብን መምራት የሚችለው ህዝቡ ሲፈልግ ብቻ ነው ንጉስ አይደለም መታወቅ አለበት ወይ ደግሞ ፈጣሪ ነው የሾመኝ ፈጣሪ ብቻ ነው የሚያነሳኝ የሚል ፓርቲም አይደለም ህዝብ ነው ስልጣኑን የሰጠኝ ህዝብ ነው ስልጣኑን የምረከበኝ ህዝብ ካልፈለገኝ መኖር አልችልም ብሎ የሚያምን ስለሆነ ራሱን እየፈተሸ ነው ይሄ ነው የሚያዝ ያለበት ማለት ነው
እሺ ዶክተር ነገሪ ጥሩ ነው እንግዲህ አንዳንድ ያነሳሷቸው ነጥቦች አሉ እኛ እንደሚገባን እኔ አሁን እንደሚገባኝ እርሶ ከሚሉት ነገር ኢህአዴግ ችግሮቹ ቢነገሩት ፈቃደኛ ይሆናል መስማት ይፈልጋል ነው የሚሉት ነገር ግን ብዙውን ጊዜ ግን እንዲጨበጨብለት የሚፈልግ ይመስለኛል ለምን ችግሮቼን ትነግሩኛላችሁ ይመስለኛል ለዚህም ይመስለኛል እስራቶችም ሌሎችም ነገሮች
ሶሎሞን ይሄ የናንተ መልካከት
መልስ ይሰጡኛል ዶክተር ነገሪ እና እነዚህ እኔ ቆምላቸዋለሁኝ አገለግለዋለሁኝ ያለው ህዝብ ጥያቄ በወጣበት ጊዜ የታሰሩ በሺዎች የሚቆጠሩ ሰዎች አሉ በርግጥ መፍታት ጀምሯል መንግስቱ አሁን የተወሰኑ የፖለቲካ እስረኞችን መልካም ርምጃ ነው በብዙዎች ዘንድ እየተደነቀ ነው ያለው ነገር ግን ገና ነው ኢህአዴግ እዚህ መግለጫው ላይ ምንም እንኳን በቁርጠኝነት እና ጠንካራ መግባባት ላይ ደርሻለሁኝ ቢልም ግማሽ ልብ ሆኖ ነው እየሰራ ያለው መፍታት የሚገባውን ያህል አልፈታም ያለ ምንም ቅድመ ሁኔታ የፖለቲካ እስረኞችን ሁሉ መፍታት አለበት እየተባለ ነው ሌላ የኢኮኖሚ ጥያቄዎች አሉ በፓርቲ የተያዙ ቢዝነሶች አሉ ግማሽ ልብ ካልሆነ ኢህአዴግ በፓርቲ ተይዘዋል የሚባሉ ንግዶች በነጻ ገበያ ሀገሪቱ እንድትመራ ለምንድን ነው የማይፈቅደው? ለምንድን ነው እንደዚህ አይነት ግምገማ ያላደረገው? ኢህአዴግም ይሆኑ አባል ድርጅቶቹ የጦር ውክልና ውስጥ ወይም የጦር አመራር ተዋጽኦ ውስጥ የተዛባ ውክልና ነው ያለው እየተባለ በየጊዜው ይነሳል። ተቃዋሚዎች ይናገራሉ፣ ህዝብ ይናገራል፣ መገናኛ ብዙሃን ይናገራሉ። በዚህ ሁኔታ ላይ ምንድን ነው ኢህአዴግ የሚወስደው አቋም? ነጻና ፍትሃዊ ምርጫ በማካሄድ ላይ ህዝቡ መቼም እርሱም ብለውኛል የሚፈልገውን ያውቃል። መገናኛ ብዙሃን የተዛባ ነገር ቢነግሩት ህይወቱ ተለውጦለት ከሆነ ይህንን ያውቃል። ህዝቡ ይተፋቸዋል እነሱን ጥቅሙን የሚያውቁ ህዝቡ ስለሆነ። በዚህ በኩልስ ምን ያህል ኢህአዴግ ዝግጁ ነው?
ነው መብራሪያ ነው ሶሎሞን። እስኪ ጥያቄ ነው ጠይቀኛ።
እነዚህን አሁን ያነሳሁልዎትን ጉዳዮች ኢህአዴግ ለመፍታት በቁርጠኝነት እስከ መጨረሻው ድረስ ሄዶ ለመፍታት ሁሉንም እስረኞች ለመልቀቅ ምን ያህል ዝግጁ ነው?
አንደኛ እስረኞችን መፍታት በራሱ ግብ አይደለም። መሪው ፓርቲ እስረኞች እንዲፈቱ የወሰነበት ዋናው ምክንያት አንድ ሰው በሚታሰርበት ጊዜ ብዙ ጉዳቶች ይደርሳሉ። እስረኞች ሲታሰሩ ደግሞ የራሱ ምክንያት አለው። ስለዚህ አሁን መንግስት ትልቅ ነው፣ የተወሰነ ርቀት መሄድ ይጠበቅበታል። በዛ መሰረት ነው ይሄንን ውሳኔ በመወሰን እንዲፈቱ ያደረገው። በዚያ አጋጣሚ ክሳቸው ተቋርጦም ይሁን ይቅርታም ተደርጎላቸው የተፈቱና ከቤተሰብና ከማህበረሰቡ ጋር ለተቀላቀሉት እንኳን ደስ አላችሁ ማለት ፈልጋለሁ። ትልቅ ደስታ ነው። ምክንያቱም መንግስት የህዝብ ጠላት አይደለም። መንግስት ደግሞ ብዙ ስራዎችን ሲሰራ ሊሳሳት ይችላል። በተመሳሳይ ሁኔታ እነዚህ መንግስት የሚወስዳቸው እርምጃዎች ደግሞ መንግስት ስለፈለገ ብቻ ሰዎችን ያስራል ብሎ ደምደም ደግሞ ስህተት ነው። ስለዚህ አሁን መታየት ያለበት እስረኞች መፈታታቸው ጥሩ ነው። ነገር ግን ደግሞ ለወደፊትም ዜጎቻችን በተቻለ መጠን ዲሞክራሲያዊና ዲሞክራሲያዊ በሆነ መንገድ ብቻ ሰላማዊ በሆነ መንገድ ብቻ የሚፈልጉትን አሳሰባቸውን በመግለጽ መንግስትን ማስገደድ ሲፈልጉም ደግሞ መብታቸውና ግዴታቸውን በማወቅ እንድንቀሳቀሱና አላስፈላጊ የሆኑ በመንግስትና በዜጎች መካከል አላስፈላጊ የሆኑ ጉዳዮች ወይ ደግሞ ወደ እስርም የሚወስድ ሁኔታ እንዳይፈጠር ሁሉም ኃላፊነቱን መወጣት አለበት። ብዙ ጊዜ የፖለቲካ ትርፍ እንደሚገኝበት አድርጎ አላስፈላጊ ትንኮሳዎችም የምንጸባረቁበት ሁኔታ አለ። መንግስት ደግሞ ግዴታ አለበት፣ ግን የማስከበር ግዴታ አለበት። አሁን የተደረገው ግን ለሁሉም ጥቅም ነው። ምክንያቱም ሀገር የሁሉም ባለቤት ነው። የተቃዋሚ ፖለቲካ ፓርቲዎችም ይሆኑ ሌሎችም ደግሞ በሃይማኖት የሚሆን በሌላ በየትኛው ምክንያት የታሰሩና ነገር ግን በቅርታና እንዲሁም ደግሞ በተቀመጠው አቅጣጫ መሰረት ክሳቸው ተቋርጦ እንዲፈቱ የተደረገው ለሀገር ጥቅም ለሁሉም ጥቅም ነው። ይሄ በዚህ መልኩ መያዝ አለበት። ሌላው የኢህአዴግ ስራ አስፈጻሚ ኮሚቴ ባስቀመጠው አቅጣጫ መሰረት አሁን ትኩረት የሳበው የእስረኞች መፈታት ነው እንጂ ዜጎቻችን በየጊዜው ሲያነሱ የነበረው ብዙ ጥያቄዎች አሉ። እነዚህ ጥያቄዎች ምላሽ እንዲያገኙ የሚያደርግ አቅጣጫ ነው የተቀመጠው ማለት ነው። በዛ መሰረት በሂደት ስራዎች እየተሰሩ ነው ያሉት። ስለዚህ ጊዜም ያስፈልጋል መታወቅ ያለበት ማለት ነው። መንግስት ያለ ህዝብ ፍላጎት ምንም ማድረግ እንደማይችል ይሄ የታወቀ ነገር ነው። ምክንያቱም በህዝብ ፍላጎት ብቻ ነው ዲሞክራሲን እያሳደገ ዲሞክራሲን እንዲያብብ የሚፈልግ መንግስት በህዝብ ፍላጎት ብቻ ነው። ከዛ ውጭ ምንም ማድረግ አይችልም። ህዝቡም ደግሞ ያንን አውቆ መንቀሳቀስ አለበት፣ ጊዜ መስጠት አለበት፣ መሳተፍም አለበት። ምክንያቱም መንግስት ብቻውን ምንም ማድረግ አይችልም። በህዝብ ተሳትፎ ለውጥ ሊመጣ ይችላል። እኛ ማስተላለፍ የምንፈልገው እንደ ሀገር ብዙ ችግሮች አሉ። እነዚህ ችግሮች ደግሞ መፍትሄ የሚያገኙት ሀገር ውስጥ ያሉትም ይሁን ከሀገር ውጭ ያሉትም ዜጎቻችን ሀገር ወዳድ መሆናቸውን በተግባር ሲያሳዩ ብቻ እንደሆነ ነው የምናምነው። ስለዚህ መንግስት የወሰዳቸው እርምጃዎች ለወደፊትም ለመውሰድ እየተንቀሳቀሰ ያለው እርምጃዎች ለሀገር ጥቅም ስለሆነ በዛ መልኩ እንድታይ ፈልጋል።
ዶክተር ነገሪ ሌንጮ፣ መቼም ጊዜያችን በጣም ውሱን ሆነች እንጂ ብዙ ጥያቄዎችን ማንሳት እንችል ነበረ። የስቱዲዮ ሰዓታችንም የእርስዎም ጊዜ እዚህ የሚቆዩበት ጊዜ በጣም የተወሰነ በመሆኑ ለጊዜው እዚህ ጋር ልልቀቆት እንጂ ወደፊት ደግሞ እንገናኛለን። ቅድም ባሉት መሰረትም በሀገር ውስጥም ፍቃድ የምናገኝ ከሆነ በርከት ያሉ ሪፖርተሮች፣ ዘጋቢዎች እንዲኖሩን የሚፈቀድልን ከሆነ እና ብዙ በሮች የሚከፈቱልን ከሆነ በምርመራ ጋዜጠኝነቱም የህዝብን ጥቅም ሊያንጸባርቁ የሚችሉ ዘገባዎችንም እንደዚሁ ሚዛናዊ የሆኑ ተአማኒ የሆኑ ዘገባዎችን በማስፋት በኩል ለመስራት በእኛ በኩል ጥረት እናደርጋለን። እዚህ ስቱዲዮችን ድረስ መጥተው ለሰጡን ማብራሪያ ለጊዜው እጅግ በጣም አመሰግናለሁ። በድጋሚ ዶክተር ነገሪ
አመሰግናለሁ።
ሰለሞን፣ ጥሩ ውይይት ነበር ያደረግከው። እንግዲህ ዶክተር ነገሪ እንደገለጹት በቀጣይም ጥያቄዎች ካሉ እንደሚመልሱልን ተናግረዋልና ተመልሰን ወደ እሳቸውም ወደ ሌሎች ባለስልጣናትም ማምራታችን አይቀርም። አንተንም ዶክተር ነገሪንም እናመሰግናለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል።
በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
ሳይፎን ከቪኦኤ በነጻ
ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው።
በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን 3 ዶት ኮም ኢሜይል ይላኩ። እደግመዋለሁኝ። መልካም ዜና እንዲህ ነው የሚጻፈው፣ አንድ ቃል ነው። MELKAMZENA ሳይፎን 3 እንዲህ ነው የሚጻፈው፣ PSIPHON3.com ደግመዋለሁኝ። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን 3 ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርስዎታል። የደረሰዎትን ሳይፎን አንድሮይድ ዶት ኤፒኬ ፋይል ያወርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ ወይም ቪኦኤ አማርኛ፣ ቢሹም ወደ ሌላ ማንኛውም ማኅበራዊ መገናኛ ወይም ወደ ማንኛውም ዌብሳይት ገብተው የሚፈልጉትን ያግኙ። ሳይፎን ከቪኦኤ በነጻ።
እያስተናገድናችሁ ያለነው ጽዮን ግርማና
ሶሎሞን አባተንን። በኢትዮጵያ ኅብረተሰባዊ ድርጅቶች ትብብር በተዘጋጀውና ሲያትል ዋሽንግተን ላይ ከትናንት በስቲያ አርብ ጀምሮ እየተካሄደ ባለው ሁሉን አቀፍ የኢትዮጵያ ባለድርሻዎች ጉባኤ ላይ እየተሳተፈ ያለው የደቡብ ምዕራብ ኢትዮጵያ ሕዝብ ኅብረት
መጠሪያ ስሙ እንዲሁ የደቡብ ምዕራብ ኢትዮጵያ ህዝብ ህብረት ተብሎ እንዲነበብ መሪዎቹ ጠይቀዋል። ወደ ተከታዩ ዝግጅታችን እንሸጋገር።
ውይይት በእስር ላይ ቆይተው ከተፈቱት ጋር
ተከታዩ ዝግጅታችን ረቡዕ የካቲት 7 2010 ዓመተ ምህረት ከእስር ከተለቀቁት መካከል ጋዜጠኛ፣ የተቃዋሚ ፓርቲና የሃይማኖት መሪዎች ውይይት ነው። ጋዜጠኛ እስክንድር ነጋ፣ አቶ በቀለ ገርባ፣ ኡስታዝ አህመዲን ጀበልና አቶ አንዱ ዓለም አራጌ ከትናንት በስቲያ በቪኦኤ አምሃሪክ የፌስቡክ ገጻችን ላይ እንግዶቻችን ነበሩ። ትናንት ምሽት በተላለፈው የመጀመሪያ ክፍል ላይ ስለ ተደነገገው የአስቸኳይ ጊዜ አዋጅ የሚሰማቸውን ተናግረዋል። ከተሳታፊዎች የተነሱ ጥያቄዎችን ጨምረው ያወያዩአቸው ጽዮን ግርማና ሄኖክ ሰማግዜር ነበሩ። ለመሆኑ የእስር ቤት ሕይወታቸው ምን ይመስል ነበር? ገና ስላልተፈቱ ሰዎችስ ምን ይላሉ?
አዎ ሰለሞን፣ በትላንትናው ምሽት ባስተላለፍነው ፕሮግራም ላይ እንደጠቀስከው ከአስቸኳይ ጊዜ አዋጁ ጋር ለተነሳው ጥያቄ ማብራሪያ እየሰጡ ነበር አቶ በቀለ ገርባ። ምን መፍትሄ አለ ወደፊት ሀገሪቷን የተረጋጋ አድርጎ ለማስቀጠል በሚለው ላይ ምላሻቸውን እየሰጡ ነበር ያቋረጥ ነው። ከዛው እንቀጥላለን።
መልካም።
ዋናው ነገር ፈጥኖ እስካሁን ድረስ የደረሱትን ጉድለቶች ለማካካስ ባይቻልም ከዚህ የበለጠ ችግር እንዳይደርስ ከዚህ የበለጠ ችግር ውስጥ ከመግባታችን በፊት አሁኑኑ መፍትሄ መፈለግ ያስፈልጋል። መፍትሄውም ደግሞ በጣም ግልጽ ነው። በአሁኑ ሰዓት ፖለቲካ ለሚያውቅ ሰው አይደለም፣ ፖለቲካን የማያውቁ ዜጎች እንኳን ምን ማድረግ አሁን እንደሚገባ በደንብ የሚያውቁት ይመስለኛል። ቁጭ ብሎ መወያየት፣ ሁሉም ያገባኛል የሚሉ ኃይሎች በጉዳዩ ዙሪያ መወያየት እና መወሰን፣ ሀገራዊ መግባባት መደረስ አለበት የሚል እምነት ነው ያለው።
እስክንድር፣ ወደ አንተ እንምጣ። ከእስር በተፈታበት ጊዜ ከዝግጅት ክፍላችን ጋር ባደረግከው ቃለ ምልልስም ያሰመርክበት ጉዳይ ሰላማዊ ትግል መቀጠል እንደሚያስፈልግ፣ ትግሉ እንደሚቀጥል የገለጽክበት ሁኔታ አለ። አሁን ባለው ሁኔታ እንዴት ነው ኢትዮጵያ ውስጥ ሰላማዊ ትግል መቀጠል የሚቻለው? እንዲያው ተግባራዊ የሆኑ በስራ ላይ ሊውሉ የሚችሉ ሀሳቦች ካሉ ለማሰቢያ ብዙ ጊዜ ስለነበረ ብዬ ነው።
እንግዲህ አሁን እስካሁን ድረስ ህዝቡ የፖለቲካ እስረኞች እንዲፈቱ ጥያቄ ሲያቀርቡ ነበር። አሁን ደግሞ ከዚህ በኋላ ሌላ አንድ አጀንዳ ቢጨመርበት ጠቃሚ ምን ይመስለኛል። ይህም ቅድም ያነሳሁት ነጥብ ነው። ይህም በኢህአዴግና በሁሉም የተቃዋሚ ፖለቲካ ድርጅቶች መካከል ድርድር እንዲደረግ የሚል ተጨማሪ አጀንዳ ቢጨመርበት ለሀገር ይጠቅማል የሚል ግምት አለኝ። ይህንን ስል ግን ከዚህ ጋር ማሳሰብ የምፈልገው ማንኛቸውን ጥያቄ በሰላማዊ መንገድ ነው መቅረብ ያለበት። ከዚህ በፊት ከስር ስወጣ እንዳልኩት ያለምንም ቅድመ ሁኔታ የብሔር ጥቃቶች መቆም አለባቸው። ያለምንም ቅድመ ሁኔታ ቃጠሎች መቆም አለባቸው። የፋብሪካ ቃጠሎች መቆም አለባቸው። የመኪና ቃጠሎች መቆም አለባቸው። በአጠቃላይ ማናቸውም አይነት የሀይል እርምጃ መቆም አለበት። ሁሉም ጥያቄዎች መቅረብ ያለባቸው ሰላማዊ በሆነ መንገድ ብቻ ነው፣ ፍጹም ሰላማዊ በሆነ መንገድ። በዚህ መንገድ ተጉዞ ውጤት ማስመዝገብ እንደሚቻል ከዚህ በፊት በግልጽ አይተናል። ከዛሬ 6 ዓመታት በፊት እኛን ወደ እስር ያስወረደን የታሪክ ጉዳይ ነው። በዚያን ጊዜ በተጨባጭ አንድም ድንጋይ ሳይወረወር አንድም ያህል የሀይል እርምጃ ሳይወሰድ ህዝብ ጥያቄውን አቅርቦ ማስፈጸም እንደሚቻል ተጨባጭ በሆነ መንገድ አይተናል። አሁንም ያንን መንገድ ነው መከተል አለበት። ፍጹም ሰላማዊ መሆን አለበት። የምናቀርበው ጥያቄ ከሀይል ካላወጣነው ነገሮች ይበላሻሉ። ከሀይል ጋር ካልተፈታ ህዝባዊ እንቅስቃሴው፣ አሁን መሬት ላይ የተጀመረው ህዝባዊ እንቅስቃሴ ከሀይል ጋር ካልተፈታ ሊከሽፍ ይችላል። ወደምንፈልገው መፍትሄ አይወስደንም። ወደ ብጥብጥ፣ ወደ ባሰ ነገር ሊወስደን ይችላል። ይሄ ደግሞ እጅ ሁላችንም የምንፈራውም ሁላችንም የማንፈልገው ነገር ነው። ወደማንወጣበት አዘቅት ውስጥ ሊከተን ይችላል እና በዚህ መንገድ መጓዙ ፍጹም ሰላማዊ በሆነ መንገድ በኢህአዴግና በሁሉም ተቃዋሚዎች መካከል ድርድር እንዲደረግ አንድ ተጨማሪ አጀንዳ ሆኖ ቢቀር ለሀገር ጠቃሚ ሀሳብ ነው ያለኝ።
እናመሰግናለን። እንግዲህ እስክንድር፣ ሄኖክ እዚህ ጋር እስቲ እስራቸውን በተመለከተ ደግሞ ጥያቄ እናቀርብላቸው እና ከዛ በኋላ በመጨረሻ በማጠቃለያው ላይ ይህንን ወቅታዊውን ሁኔታ ይዘን እንመለስ።
እስክንድር አስቀድሞ ከተናገረው ጋር የተያያዘ አንድ ጥያቄ መጥቷል። አትናቴያስ መታፈሪያ ነው። ይህን ወደ አቶ በቀለ ገርባ እናምራና ከዛ በኋላ እንመለሳለን።
ኡስታዝ አህመድ ጀበልና አንዱ አለምን ሁለት ጊዜ ጊዜ እድል ስላለፍ ናቸው ወደ እነሱ
ጥያቄው በቀጥታ ስለመጣ ነው። አሁን እስክንድር ከተናገረው ጋር የተያዘ ነው። አቶ በቀለ ገርባ ኦሮሚያ ውስጥ መጤ ተብለው በግዛ ሀገራቸው ሀብት ንብረታቸው የሚዘረፍባቸው፣ የሚቃጠልባቸው፣ የሚሰደዱ፣ የሚገደሉ ህዝቦችን አስመልክቶ ምን ይላሉ የሚል ጥያቄ አንስቷል።
በጣም አመሰግናለሁ። በመሰረቱ ሀገሪቱ የምትመራበት ህግ አላት፣ ህገ መንግስት አላት። ህገ መንግስቱ ላይ ተመርኩዞ ደግሞ የወጡ ህጎች አሉ። እነዚህ ህዝቡ ተቀብሎ እየሰራባቸው ተቀብሎ እየተዳደረባቸው ያሉ ህጎች ናቸው። በህገ መንግስቱ ላይ እንደተቀመጠው ማንኛውም ኢትዮጵያዊ በሀገር ውስጥ መጤ አይደለም። ከአንዱ ክልል ወደ ሌላ ክልል ስለሄደ መጤ ተብሎ አይጠራም፣ ምክንያቱም ሀገሩ አንድ ነው። ይህንን የማስፈጸም ችግር ከሌለ በስተቀር ይህንን የሚሰሩ ሰዎች ወይም ኃይሎች በተገኙና ድርጊቱን ፈጽሞ በተረጋገጠባቸው ሰዓት እርምጃ መውሰድ ቢጀመር ኖሮ ከመጀመሪያውኑ ከድሮ ጀምሮ አሁን ያለንበት እንደዚህ ሆነ፣ እንዲህ አይነት ቦታ፣ እንዲህ አይነት ነገር ተፈጠረ የሚሉ ነገሮችን ባልሰማን ነበር። ህገ መንግስቱ ስራ ላይ የዋለ አይደለም። ከድሮ ጀምሮ ህጉም በትክክል የተተገበረ አይደለም። በዚህ ምክንያት የሚፈናቀሉ ዜጎች ወይንም እንደዚህ ተብሎ የሚፈረጁና የሚሰየሙ ወይም የተለየ አድሎና እንግልት የሚደርስባቸው ዜጎች ካሉ በእርግጥ እየኖርንባት ያለችው ሀገር አንድ አይደለችም ማለት ነው። ስለዚህ ይሄንን ማንም በህግም በሞራላዊ ህግም አሁን በምንተዳደርበት ህግም ተቀባይነት ያለው ጉዳይ አይደለም። አንዳንድ ጊዜ ግን የሚሆነው ምንድን ነው? አጋጣሚ ሆኖ ከሌላ ቦታ የዛ አካባቢ ተወላጅ ያልሆኑ ሰዎች የሆነ ኃይል በመተማመን ወይ መከላከያ ሰራዊቱ ሊሆን ይችላል፣ ወይንም ደግሞ አንድ ከላይ ቁንጮ ላይ ያለ ባለስልጣን ተማምነው ሊሆን ይችላል፣ ወይንም ደግሞ አንድ ኃይለኛ ነኝ የሚል ድርጅት ተማምነው ሊሆን ይችላል። እዛ አካባቢ ባሉ በነበሩ እዛ በተወለዱ ዜጎች ላይ የተለየ በደል የተለየ ግፍ የሚያደርሱበት ሁኔታም ደግሞ አለ። ይሄ እንዴት ነው የሚሆነው? በኢንቨስትመንት መልክ ከቤታቸው እያፈናቀሏቸው ተጠቃሚ ሳያደርጓቸው የስራ እድል ሳይፈጥሩላቸው አንዳች መሰረተ ልማት ሳይዘረጉላቸው የአካባቢው እየተበከለባቸው አካባቢው ጉዳት እንጂ ጥቅም በማያገኙበት ጊዜ መጤ በመሆናቸው ሳይሆን ያ ነገር በትክክል ባለመተግበሩና ማግኘት የሚገባቸው ጥቅም መብታቸው በመነፈጉ ምክንያት አንዳንድ አመጾች መጀመሪያ በጉምጉምታ መልክ ይነሱና በኋላ ወደ አመጽ የሚለወጡበት ቦታ አለ። ያም የአያያዝ ችግር ነው፣ የህግ ችግርም አይደለም። የአካባቢ አንድ አካባቢ ችግር የህዝብ ችግር ሊሆን የሚችል አይመስለኛል። ስለዚህ እንደዚህ አንድ አካባቢ ክልል ወይንም ወደ ሌላ ተዛውሮ የሚሰራን ሰው መጤ ብሎ መፈረጅ ወይንም በዛ ምክንያት አደጋ ማድረስ በህግም ቅድም እንዳልኩት በሞራላዊ ህግም በሰብአዊ ህግም እነዚህ ነገሮች የተፈቀዱ አይደሉም፣ ሊደረጉም አይገባም። ማንኛውም ፓርቲ ማንኛውም ማስተዳደር በዚህ ነገር ላይ አበክሮ ሊሰራ የሚገባ ይመስለኛል።
እሺ፣ እናመሰግናለን አቶ በቀለ ገርባ። ለእርስዎ የሚሆን ጥያቄ እዚሁ ጋር ተሰንዝሯል፣ እናንሳውና በኋላ ላይ ይመለሱበታል። አቻሜለህ ታምሩ የተባሉ እንግዲህ በመጽሐፍም ይታወቃሉ እኚህ ግለሰብ፣ አምደኛም ናቸው፣ እንደዚሁም ደግሞ የአማራ መብት ተከራካሪም ናቸው። እና ጥያቄ ለአቶ በቀለ ገርባ ነው። የኦሮሞ ፌዴራሊስት ኮንግረስ አንድ ድርጅት በፖለቲካ ፕሮግራምም ሆነ በሀገር አሸናሸን ፍልስፍና ከህወሓት ጋር ተመሳሳይ ነው። የኢትዮጵያን ችግር በተመሳሳይ መንገድ ከአንድ አይነት በሆነ ፕሮግራምና የሀገር አሸናነፍ ፍልስፍና የተለየ ውጤት ማምጣት ይቻላል ወይ? በአጠቃላይ የኢትዮጵያ ፖለቲካ ዲኢቲክናይዝ እስካልሆነ ድረስ ምን የተለየ ውጤት ማምጣት ይቻላል የሚል ጥያቄን አንስተዋል። እንግዲህ አቶ በቀለ ይህንን ጥያቄ የያዙትና በኋላ እንመለስበታለን። ወደ ኡስታዝ አህመዲን ጀበል እንምጣ። ቅድም ለማንሳት እንደሞከርኩት በእስር ቤት ቆይታችሁ ብዙ ጊዜ የሰብአዊ መብት ጥሰቶች እንዳሉ በተደጋጋሚ ይነሳሉ። ቤተሰቦች ይህንን ይገልጻሉ ለሚዲያ። በእስር ቤት ያለው የሰብአዊ መብት አያያዝ ሁኔታ ምን ይመስላል? የእርሶንና አካባቢው ወይም በዞኑ የነበሩትን እስረኛ ጨምረው እስቲ አጠር አድርገው ያስረዱን።
እሺ፣ አመሰግናለሁ። ያው ማረሚያ ቤት 5 ዓመት ከ6 ወር አካባቢ በቆየሁበት ጊዜ ያው በርካታ በተለያየ ጉዳይ የታሰሩ ሰዎችን ለማየት ሞክሮ ያለው ቃልስቲን ክሊንቶም እንደዚሁም ማዕከላዊንም ጨምሮ በማዕከላዊ በፊትም ደህንነት ቢሮ ውስጥም ታስሮ የነበረበት ሁኔታ አለ እና እነዚህን አጠቃላይ ሁኔታዎች በምናይበት ጊዜ ያው በህግ የተቀመጡ የእስረኛ አያያዝ ሂደቶች አብዛኛዎቹ በዛ ቦታ ላይ የተቀመጡ ሰዎች ለዚህ ነገር እንግዳ ናቸው። የተወሰኑት ደግሞ ቢያውቁም ደንታ አይሰጣቸውም። የተወሰኑ ለመፈጸም የሚፈልጓቸው ነገሮች ቢኖርም ሁሉም እስረኛ ላይ ወደ መሬት የሚወርድ አይደለም። አንዳንድ ጊዜ በሚዲያ የሚሆን በሆነ አቅጣጫ መንግስት በአሉታዊ መልኩ ያጠለሸን ሰው እና በአሉታዊ መልኩ ያየን ሰው መንግስትን ለመጣል ሲታገል እንደተያዘ ምቀኛ አይነት በስጋት እና በጥላት ከጅምሩ የተከሰሰበትን ጉዳይ እንኳን ሳያውቁ የመሄድ አዝማሚያ ያላቸው የማረሚያ ቤቱ አንዳንድ ሰዎች አሉ። ከዛ በተጨማሪ ዞሮ ፍርድ ቤቱም ውስጥ ቁርጥ ያለ በማረሚያ ቤት ጉዳይ ላይ በተመራራ ቤት ጋር ጨርሱ የሚል እና ጠንከር ያለ ቆምጣጭ የሆነ ውሳኔም ስለማይወስን በበርካታ ሂደቶች ላይ ችግሮች አሉ። ለምሳሌ እዚህ የነበርነው እስክንድርም አንዱ አለምም ወይም ለረጅም ጊዜ በነበርንበት ቃሊቲ ማረሚያ ቤት ከሌላ እስረኛ ተለይተን ለብቻ ኢሚዲየት ከሆነ ህጉ ላይ ተቀምጠው ጠበቃ፣ የቅርብ ቤተሰብ፣ የሃይማኖት አባት፣ ጓደኛ መሰል ነገሮች መጠየቅ ይችላሉ ነው። ሌላው ታራሚ በሶስት ሰዓት እስከ ስድስት ሰዓት ጠዋት መታወቂያ በመያዙ ብቻ ዝምድናው ሳይጠየቅ በሚጠይቅ ኩር ጊዜ እኛ ሶስታችን እና በእኛም መሰል የገቡ ሰዎች ሁለት ተጠይቀው ዝምድና ምንድን ነው መሰል ሂደቶች አሉ። ለምሳሌ የኔ እናት፣ የባለቤቴ እናት፣ አባት፣ የኔ አክስት፣ አጎት፣ የቅርብ ዘመዶች መግባት አይችሉም። እስር ቤት በነበርኩበት ረጅም ጊዜ ምንድን ነው ህጉ አይደለም እዛ ጋ ያሉ ሰዎች ነው ማነው ይህን ያደረገው? አንዳንዶቹ ከደህንነት ቢሮ ተደርጎ ተደውሎ ነው ይላሉ። ለፊት መናገር የሚሰሩት ሌሎችም አሉ። በተግባር ግን ይኸው አድርገናል የሚል ነው። ከዛ በተጨማሪም ደግሞ እዛው ማረሚያ ቤት ውስጥም ባለበት ለምሳሌ ሚኒስትሮች ምክር ቤት ያወጣው አዋጅ የማረሚያ የእስረኛ አያያዝን ላይ ስንመጣ የተቀመጠው ነገር አብዛኛው ጥሩ ነው። ወደ ተግባር ስንመጣ ግን ታራሚውም ህጉን ያለማወቅ የሚያውቅም ሰው ከተከራከረ ለማረሚያ ቤት ጉዳይ ማንም ጣልቃ አይገባብንም፣ አመክሮህን እንወስዳለን፣ ፍርድ ቤትን ብንሄድ በአመክሮ ጉዳይ አይመለከተውም የሚል ስሜት ስላለ ብዙ እስረኞች ይህን እየፈሩ የመቆጠብ አለ። ይህም ብቻ ሳይሆን ማረሚያ ቤት ውስጥ ሰዎች በተለያየ መልኩ ጥፋት አጥፍተው የሚቀጡበት ሁኔታ አለ። የመደብደብ ሁኔታ ምንም ሊሸፋፈን የማይችል አንድ ረንድ አንድ ታራሚ ቢጠየቅ ማንኛውም ሰው ላይ
አካላዊ ጥቃት ይደርሳል፣
ደባ ይፈጽማል።
እስኪ አሁን ደግሞ አስተያየቶችም እየመጡ ነው ያሉት። ኡስታዝ አህመድ ድንጀበል እንኳን ደስ ያለዎት የሚሉ በጣም አላህ ይጠብቀዎት የሚሉ በጣም ብዙ መልእክቶች እየደረሱ ነው ፌስቡክ አት ቪኦኤ አማሪክ ላይ። በማስከተል ወደ አቶ አንዱዓለም አራጌ ነው የምንሄደው። አቶ አንዱዓለም፣ የእስር ቤት ይዞታችሁ ምን ይመስል ነበር? በተለይ ደግሞ አሁን የአስቸኳይ ጊዜ አዋጅ ታውጇል በኢትዮጵያና የአስቸኳይ ጊዜ አዋጅ በታወጀ ጊዜ እናንተ የነበራችሁበት እስር ቤት ምን ለውጦችስ ታይተዋል? ይሄን አያይዘው አንድ ላይ ቢመልሱ።
የእስር ቤት ሁኔታ ለማውራት የአሁኑ ዞር የታሰርኩበት ሁኔታ ብዙ መረጃ የማገኝበት አልነበረም። ምናልባት በ1998-99 የታሰርንበት የተሻለ ከብዙ እስረኛ ጋር የታሰርንበት ሁኔታ ስለነበር በግልጽ ለማሳየት ይቻላል። አሁን ባለው ሁኔታ አንዳንዱን በርቀት በመረጃ ነው የምናውቀው። በተወሰነ በእኛ ደረጃም ደግሞ የደረሰብን ነገር አለ። ለማንኛውም የእስር ቤቱን አያያዝ የከፋ የሚያደርገው ወይም መጥፎ የሚያደርገው ነገር ከስር ያሉት ሰራተኞች ሳይሆኑ ከላይ የሚመደቡት ናቸው። ከላይ የሚመደቡት ልክ እንደ ፖለቲካ ሹመት የህዝብ አገልጋይነት ስሜት የሌላቸው ነገር ግን ያለውን ስርዓት የማቆየት እና ለምሳሌ አሸባሪ ተብለው ከተከሰሱ ያንን አሸባሪ ብሎ በግልጽ ሌላውን በሌላው ላይም ሌሎችም እንዲቀበሉት እና ዘመቻ የማድረግ የማጥቃት በተዘዋዋሪም ወይንም በቀጥታ የማጥቃት ፍላጎት እና እንደ ጠላት የመሰረች እንደ አንድ ሀገር ሰው ሳይሆን ለማረም የሚደረግ ሂደት ሳይሆን አንድን ጠላት በተለያየ መልኩ በስነ ልቦና እና በአካል ለማዳከም የሚደረግ ነገር ነው አሁን በእኛ ላይ የደረሰው እና ከአቶ በቀለ ጋር አብረን በነበርንባቸው አንድ አመት ተኩል ያየናቸውም ይህን ይመስላሉ። እና በሕክምና ደረጃ ለምሳሌ ጎርሶ የሚወጣው እንደዚህ አይነት ሰው የሕክምና አቅርቦቱ ከሌሎቹ በአጠቃላይ የተዳከመ ቢሆንም ከሌሎቹ ደግሞ የተገደበ እና ሕክምና አገልግሎት ለማግኘት ወራት የሚወሰጁበት ቀጠሮም ከተቀጠረ በኋላ በፍላጎታቸው ያ ሰው የሕክምና አገልግሎት የማያገኝበት ሁኔታ ይኖራል። ወደ ህክምናው ደግሞ ከተከሄደም በተለይ በማረሚያ ቤት ውስጥ ያለው ብዙዎቹ የጠናነት ችግር ባይኖርባቸውም የአቅም ችግር ግን በሙያ የሰለጠኑ አይደሉም እና በተለምዶ እነሱንም ስራ ለማስያዝ ተብሎ የተመደቡ ናቸው ብዙዎቹና በቂ የሆነ የህክምና አገልግሎት የለም። በቅርብ አንዳንድ ማሻሻያዎችና የተወሰኑ ሐኪሞችን አንድ ሁለት ሐኪሞች እንደመደቡ አይቻለሁ። ከዚህ በፊት ግን በደንብ ተሞክሮ የሌላቸው ነርሶች ናቸው እንግዲህ ያን ሁሉ ሺህ እስረኛ እንዲያርሙ እና የተለመደ መድኃኒት የተለመደ ነገር ነው። አጠቃላይ ያልተደራጀ የህክምና ሁኔታ ነበር። ሁለተኛ የትምህርት ሁኔታም በጣም ሰውን እንዲያርሙ ነው የተደራጀ ማረሚያ ቤት አይደለም። ስሙ እንጂ ግብሩ ማረሚያ ቤት አይደለም ለኔ። ምክንያቱም የሃይማኖት ትምህርት እንኳን ለመማር በተለይ በፖለቲካ ጉዳይ የተነካካ ሰው ካለ እድሉ ይነፈጋል። እኔ እና አቶ በቀለም ይሄንን ሞክረን ጠይቀን የተነፈግነው ነን። ትንሹ ነገር እኔም ከዛም በተጨማሪ ሌሎችም ብዙዎችም መጥቀስ ይቻላል። አምስተኛ ክፍል ገብቶ 10 ዓመት 11 ዓመት የተፈረደ ሰው እስቲ አምስተኛ ክፍል ላይ ነው ያለው። ለዛም ነው እስረኞች ሳይታረሙ ይቀሩና መልሰው በሌላ ወንጀል ተመልሰው ይመጣሉ። ያ ደግሞ ሀገሪቷን ለከፍተኛ ሁኔታ ለጉዳት ይዳርጋታል። ከምግብ ጋር በተያያዘ በጣም ምግቡ ለረጅም ጊዜ ለሰው ይቀርባል ተብሎ የማይታሰብ ላይንም ለአፒታይትም የማይጋብዝ ሁኔታ ነበር።
አቶ አንዷለም እንግዲህ እስቲ ሰዓትም ስለሌለን እስቲ የእስር ቤቱን ደግሞ አያያዝ ሁኔታ የሌሎቹንም እይታ እንውሰድና ቶሎ ቶሎ ወደምናነሳቸው ጉዳዮች እንድንሄድ፣ አቶ በቀለ ገርባ ከሕክምና ጋር በተያያዘ እርስዎ በእስር ቤት እያሉ እንዳውም የጤናዎት ሁኔታ አስጊ እንደነበር ልጆትና ቤተሰቦት እየገለጹልን ዘገባ ስናቀርብ ነበር። እንዲሁም ደግሞ እርስዎ በታሰሩበት ቂሊንጦ እስር ቤቱም ተቃጥሎ ነበር እና በአጠቃላይ በዚህ እስር ቤት ውስጥ የነበረው አያያዝ ምን ይመስላል? የሰብአዊ መብት ጥሰቱ ሲገለጽ እናንተ እስር ቤት ውስጥ እያላችሁ በሌሎች በቤተሰብ እና በሌሎች አካላት ሲገለጽ እንደነበረው ነው ወይ?
አመሰግናለሁ። እንግዲህ እስር ቤት ሲገባ ከመጀመሪያ ከምርመራው ነው የሚጀምረው። ምርመራ ላይ ምን አይነት ማሰቃየት እንዳለ በዚህ ሀገር ውስጥ ብዙ ሰዎች ስለጻፉት፣ ብዙ ሰዎች ስለተናገሩት ያንን መድገም የሚያስፈልገኝ አይመስለኝም። በተለይ ማዕከላዊ ተብሎ በሚጠራው ምርመራ ቢሮ አማካኝነት የሚገቡ ታራሚዎች ወይም እስረኞች የሚደረግባቸው ምርመራ ምን አይነት እንደሆነ አገር የሚያውቀው ይመስለኛል። በሙሉ ጆሮ በደንብ የሚሰማ ወይንም አይኑ ወይም እጁ ወይንም እግሩ ወይንም አንድ አካሉ ላይ ጉዳት ሳይደርስበት ወደ ሌላ እስር ቤት የሚዛወር ሰው ከዛ የሚወጣ ሰው ራሱ እጅግ በጣም የታደለ ነው። እኛ ምናልባት እድለኞች ልንሆን እንችላለን፣ አሁን አራታችን ዛሬ ያለን ሰዎች፣ ምክንያቱም ከሞላ ጎደል የሚዲያ ተደራሽነት ያለን ሰዎች ነን እና እኛ ላይ ያን ያህል ጫና ላይደርስ ይችላል። ነገር ግን ከ90% በላይ የሚሆኑ ሰዎች እዛ በኩል የሚያልፉ ሰዎች የሚደረግባቸው ምርመራ እጅግ ዘግናኝና ለመስማት የሚቀፍ ነው። ከዛ ከወጡም በኋላ ደግሞ አሁንም እኛ ታስረን ያለንበት ምናልባት አራታችን የታሰርንበት ቦታ ትንሽ የተሻለ ቦታ ሊሆን ይችላል። ነገር ግን ተራው እስረኛ ሌላው ዜጋ የት እንደሚታሰር ብናይ የቦታ ጥበቱ እጅግ በጣም አሳፋሪ የሆነ ነው። አንድ እስረኛ ኢትዮጵያ የተቀበለችው የስለ እስረኞች አያያዝ ዓለም አቀፍ ሕግ አለ። አንድ እስረኛ ቢያንስ ከ3.5 ካሬ ሜትር በላይ ሊኖረው ይገባል፣ የቦታ ስፋት ሊኖረው ይገባል። ነገር ግን አንድ ሰው ለምሳሌ ቂሊንጦ ወርድን በምናይበት ጊዜ በአሁኑ ሰዓት አንድ ፍራሽ ላይ 60 ወይም 70 ሴንቲሜትር በምትሆን ፍራሽ ላይ ሁለት ሆኖ መተኛት በጣም እድለኛ መሆን ነው እና አንድ ሰው ወደ ሽንት ቤት ለመሄድ ተነስቶ እንኳን ቢወጣ ቦታው ኑሩ እንኳን ሊያጣ የሚችልበት የት ጋር እንደነበረ ላያውቅ የሚችልበት ሁኔታ ሁሉ እየተፈጠረበት ነው። በተያየር የሌለበት ነው። አሁን ለምሳሌ እኛ ራሳችን የነበርንበት 1 ዓመት 2 ዓመት አካባቢ የነበርንበት ቤት መስኮት አለው ሊባል አይችልም። መስኮቱ ምናልባት ለማስኮንፈሻ ትንሽ ነገር ካልሆነ በስተቀር መስኮት የሚባል ነገር የለውም፣ ንጹህ አየር የለውም። ይህ በጣም መኝታው የተ መገቢያው አንድ ቦታ ነው። የዕቃ ማስቀመጫው እዛው ስፍራ ላይ ነው። ጫማው እዛ ላይ ነው የሚሆነው። አንዳንድ ቦታ ላይ እንደውም እኮ ጫማ ከተወለቀ በኋላ በፌስታል ይደረግና ትራስ ተደርጎ ነው የሚገኘው። ይሄ ነው የሀገራችን አሁን ማረሚያ ቤቶች የሚመስሉት። በምግብ በኩል ብናነሳ ምግቡ አሁን በአሁኑ ሰዓት ትናንት ከአሁን ሰሞኑን የወጣ ነው። ሰሞኑን የሚበላው ምግብ ቢታይ የሰው ልጅ የሚመገበው ምግብ አይደለም። ግማሻሸዋ ግማሽ ዱቄት ነው ለማለት ይቻላል። ህክምናውን ወንድም ያንስቶታል። የተባይ ነገር አይነሳም። ተባይ እያከቁ ማደር አዲስ ነገር አይደለም።
የመረጃ ሁኔታስ
ችግሮች አሉ።
መረጃ ታገኙ ነበር ወይ
ነው ማለት ይቻላል።
መረጃ አስታገኙ ነበር ወይ? እስክንድር ነጋ አንተን ላምጣና፣ እንግዲህ በርካታ ሰዎች እስር ቤት አሁን እንደቀሩ የሚነገር አለ። ከእስር ቤት ደግሞ ተለቀህ በወጣህ ጊዜ የተመለከትከው ሁኔታ ምን አይነት ስሜት ነው ያሳደርብህ? እንደዚህ ህዝብ ተሰብስቦ ይጠብቀኛል ብለህ አስበህ ነበረ? እፈታለሁስ ብለህ አስበህ ነበር ወይ? ረጅም ጊዜ ነው የተፈረደብህ።
አዎ፣ ረዥም ጊዜ ስለተፈረደብን እውነት ለመናገር ረዥም እስር የሚጠብቀን መስሎን ነበረ። እኔም ብቻ ሳይሆን ሌሎቻችንም በተለይ 2010 ዓ.ም በያዝነው ዓመት እንለቀቃለን የሚል ግምት ፈጽሞ አልነበረም። ፈጽሞ ያልተጠበቀ ነገር ነው የሆነው። ይህንም እኔ በተደጋጋሚ እንደምለው በዋነኛነት በኢህአዴግ ፍቃድ ሳይሆን በዋነኛነት በኃያል እግዚአብሔር ፍቃድ እና በኢትዮጵያ ሕዝብ በከፈለው መስዋዕትነት የሆነ ነገር ነው። ስንወጣ ከፍተኛ የሆነ የሕዝብ ስሜት ጠብቀን ነበረ ላልከው፣ በተወሰነ ደረጃ ቢሆን የጠበቅነው ነገር ነበረ። ግን አንድ ነገር እዚህ ላይ ግንዘብ የሚገባው ጉዳይ ያ ሁሉ ጭብጨባ፣ ያ ሁሉ ሆታ በግል ለኛ የተሰጠ አይደለም። ማለትም እኛ ኤክሰፕሽናል ሰዎች ስለሆን፣ የተለየ ስታፍ ስላለን፣ የተለየ እውቀት ስላለን፣ የተለየ መስዋዕትነት ስለከፈልን የተገለጠ ስሜት አይደለም። ያ ስሜት ህዝብ ለውጥ እንደሚፈልግ የገለጸበት መልእክት ነው። ህዝብ ለውጥ ስለሚፈልግ ነው የዛ የለውጥ ሲምቦል አድርጎ ነው የዛ የለውጥ ምልክት የዛ ለውጥ የለውጥ ፍላጎት መገለጫ አድርጎ ነው እና የተቀበለን ለእኛ የተሰጠ ማለትም እኛ በግል ላለን ሜሪት ወይም በግል ላለን ኳሊቲ ኤክስፕሬስ የተደረገ ስሜት ነው የሚል ግምት የለንም። እና በዛ መልክ ነው ሁላችንም የተቀበልነው። ህዝብ ለውጥ ይፈልጋል። ለውጥ እንደሚፈልግ በእኛ በኩል ገልጿል። በዛ መልክ ነው የተቀበልኩት።
አመሰግናለሁ። አንቺንም ጽዮን፣ እንደዚሁም ሄኖክን፣ ተሳታፊዎቹንም እስክንድርን፣ አቶ በቀለ ገርባን፣ ኡስታዝ አህመዲን ጀበልን፣ አቶ አንዷለም አራጌን። ውይይቱ አልተጠናቀቀም፣ በነገው ምሽት ይቀጥላል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ማንኛቸውም አይነት መከላከያ ነክ ቁሳቁስና አገልግሎቶች ወደ ደቡብ ሱዳን እንዳይላኩ ዩናይትድ ስቴትስ ጥር መጨረሻ ላይ ክልከላ መጣሏን አስታውሶ የተነሳው የዛሬው ርዕሰ አንቀጽ ዩናይትድ ስቴትስ ለደቡብ ሱዳን የጦር መሳሪያ በቀጥታ እንደማትሸጥም ይናገራል። ይሁን እንጂ ክልከላው ማንኛውም የዩናይትድ ስቴትስ ኩባንያ ወይም ዜጋ ማንኛውንም ወታደራዊ መሳሪያም ሆነ አገልግሎት ለተዋጊዎቹ የደቡብ ሱዳን ወገኖች እንዳያቀርብ የሚያግድ መሆኑን አሳውቋል። ርዕሰ አንቀጹ ይቀጥልና ወደ ደቡብ ሱዳን የጦር መሳሪያና ጥይት ማስገባት ሲቪሎችን ለመጠበቅ የሚደረገውን ጥረት ያደናቅፋል። በሌላ በኩል ደግሞ የጦር መሳሪያዎችን ዝውውር መከላከል የደቡብ ሱዳን መንግሥትና የታጠቁት ተቃዋሚዎች በጠብ መፈላለግን እንዲሁም በሚሊዮኖች የሚቆጠሩ ንጹሐን ደቡብ ሱዳናውያን የተጎዱበትን መፈናቀልና ሕመም ለማቆም የተደረሰውን የታህሳስ 12ቱን ስምምነት ተግባራዊ እንዲያደርጉ ያስገድዳቸዋል ይላል። ደቡብ ሱዳን ነጻነቷን ከሱዳን የተጎናጸፈችው በ2003 ዓ.ም እንደነበር፣ ሰላሟ ግን ከአንድ ዓመት ከመንፈቅ አለመዝለሉን በታህሳስ 2005 ዓ.ም በፕሬዚደንት ሳልቫኪርና በምክትል ፕሬዚደንት ሪያክ ማቻር መካከል የተነሳው የሥልጣን ሽኩቻ ሀገሪቱን ወደ እርስ በርስ ጦርነት እንደዘፈቃት የሀገሪቱን የቅርብ ዓመታት ዳራ እያነሳ ርዕሰ አንቀጹ አስታውሶ የስምምነታቸው ሰነድ ላይ የሰፈረው ፊርማ ቀለም ሳይደርቅ ሁሉም ነገር ተሰባበረ። አልቆም ያለው ጦርነት በሺዎች የሚቆጠሩ ሰዎችን ሕይወት በልቷል።
የሀገሪቱ ድፍድፍ ዘይት የማውጣት ሥራ ተስተጓጉሏል። ምጣኔ ሀብቷ ወድሟል። የሰብአዊ መብቶች ረገጣ፣ ረሃብና ጉስቁልና ተንሰራፍተዋል ብሏል። ርዕሰ አንቀጹ ይቀጥልና የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄደር ናወርት በጽሑፍ ያወጡትን መግለጫ አንስቷል። በአፍሪቃ እጅግ ከከፉ ሰብአዊ ቀውሶች አንዱ በሆነው የደቡብ ሱዳን መቋጫ ያጣ ሁከት ዩናይትድ ስቴትስ በእጅጉ አዝናለች። ዩናይትድ ስቴትስና ሌሎችም ለጋሾች ግጭቱ ከተጀመረ ከ2005 ዓ.ም አንስቶ ቸነፈርን ለማቆምና ሕይወቶችን ለማትረፍ ግዙፍ ጥረቶችን ቢያደርጉም 1,500,000 የሚሆኑ ደቡብ ሱዳናውያን አሁን በቸነፈር አፋፍ ላይ ይገኛሉ ብለዋል ኖወርት። ቃል አቀባዩ አክለው የደቡብ ሱዳን ጎረቤቶችን ጨምሮ ሁሉም ሀገሮች ሰላምን እንዲያበረታቱና የጦር መሳሪያዎችና ተያያዥ አገልግሎቶች ወደዚያ እንዳይገቡ በማድረግ እንዲሁም ሀገሪቱን ለሚያተራምሱ ኃይሎች ድጋፍ በመንፈግ ምስኪን ሕይወቶችን ከጥፋት እንዲታደጉ ጥሪያችንን እናቀርባለን ብለዋል። በመቀጠልም የምስራቅ አፍሪካ ሀገሮች የጋራ ልማት ባለሥልጣን ኢጋድና የአፍሪካ ኅብረት የሰላም ሂደቱን ለማደናቀፍ በሚጥሩ ወገኖች ላይ ማዕቀቦችን እንዲጥሉና ሌሎችም እርምጃዎችን እንዲወስዱ ጠይቀዋል። በተጨማሪም አሉ ናወርት፣ የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት ወደ ደቡብ ሱዳን የጦር መሳሪያ ጨርሶ እንዳይገባ ማዕቀቦችን በመጣል የምክር ቤቱ አባላት የእኛን እርምጃ በመደገፍ ከጎናችን እንዲቆሙ ጥሪ እናቀርባለን። ርዕሰ አንቀጹ የውጭ ጉዳይ መሥሪያ ቤቱን ቃል አቀባይ ሄደር ናወርትን መልእክት በማጉላት የዛሬውን ሐተታ ደምድሟል። መልእክታችን ግልጽ ነው። የደቡብ ሱዳን ንጹሐን ሲቪሎች ሲገደሉ ዩናይትድ ስቴትስ፣ አካባቢውና ዓለም አቀፉ ማኅበረሰብ እጆቻቸውን አጣጥፈው አይቀመጡም።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የኢትዮጵያ ጋራና ተራራ Shafwan dinatum naragadai naragadai.